የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት እነ ጀዋር መሐመድ ከእስር ቤት በቪዲዮ አማካይነት የይግባኝ ክርክር እንዲያደርጉ ለዛሬ ይዞት የነበረው ቀጠሮ ተለዋጭ ቀጠሮ እንደተሰጠበት የተከሳሾች ጠበቃና ጠቅላይ አቃቤ ሕግ አስታውቀዋል። ችሎቱ ሊመለከት የነበረው አቃቤ ሕግ የተወሰኑ ምስክሮችን በዝግና ከመጋረጃ ጀርባ ለመስማት ያቀረበውንና በከፍተኛ ፍርድ ቤት ተቀባይነት ሳያገኝ በቀረው ጥያቄ ላይ የቀረበውን የይግባኝ አቤቱታ ነው። ፀሐይ ዳምጠው ችሎቱን ተከታትላ ጠበቆችን አነጋግራለች። እስክንድር ፍሬው ደግሞ ጠቅላይ አቃቤ ሕጉን አነጋግሮ የተጠናቀረው ዘገባ ይቀርባል።
የዛሬው ቀጠሮ መነሻ የፌደራል ከፍተኛ ፍርድ ቤት አንደኛ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት ባለፈው ሳምንት የሰጠው ውሳኔ ነው። ፍርድ ቤቱ በዚያ ውሳኔ የአቃቤ ምስክሮች በዝግና ከመጋረጃ ጀርባ እንዲመሰክሩ የቀረበውን ጥያቄ ውድቅ አድርጓል። ምስክር የመሰማት ሂደቱ በግልጽ ችሎት እንዲሆንም ነበር ውሳኔ የሰጠው። ጥያቄውን ያቀረበው የምስክሮቹን ደህንነት ለመጠበቅ መሆኑን የገለጸው አቃቤ ሕግ በበኩሉ ለጠቅላይ ፍርድ ቤት ይግባኝ ብሏል። የፌደራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ይህንኑን ይግባኝ ለመመልከት ዛሬ ተሰይሞ የነበረ ቢሆንም የፍርድ ቤቱ ትዕዛዝ ለተከሳሾቹ ባለመድረሱ ምክንያት ተለዋጭ ቀጠሮ ሰጥቷል ብሏል። የእነ አቶ ጀዋር መሐመድ ጠበቃ አቶ ከድር ቡሎም
የፌዴራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ችሎት ዛሬ የቀረብ ነው ማለት ነው። እንግዲህ ጠቅላይ ፍርድ ቤቱ አዞ የነበረው መትና ለእኛ ደንበኞች እንዲደርስ፣ በሁለተኛ ደረጃ የክርክሩ ደግሞ በፕላዝማ መካሄድ ነበር የያዘ ነው። እንግዲህ እኛ እንደሰማን አንድ ያቀረብነው ጥያቄ ያለ ደንበኞቻችን በአካል ቀርቦ መከራከር ፈልጋሉ። ስለዚህ የፕላዝማ የምለውን መብታችን ሊነካ አይገባም። ምክንያቱም ግልጽ ችሎት በዳኛ ፊት ቀርቦ የመከራከር ህገ መንግስታዊ መብት ስላላቸው የምንበር ክርክር ያቀረብ ነው። ፍርድ ቤቱ ግን ያንን የኛን ክርክር አልተቀበለም። በፕላዝማ ነው ክርክሩ መቀጠል አለበት ብሎ ትዕዛዝ ሰጠው ማለት ይሄን ያለው።
የፌደራል ከፍተኛ ፍርድ ቤት አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት በእነ ጀዋር መሐመድ መዝገብ ላይ የተከሰሱ ግለሰቦች ላይ ከሚያዝያ 5 ጀምሮ ለተከታታይ 15 ቀናት 146 ምስክሮችን ለመስማት ነበር ባለፈው ችሎት የቀጠረው። ይሁን እንጂ አቃቤ ሕግ በጠየቀው ይግባኝ ችሎቱ ምስክሮችን መስማት አልቻለም ብሏል አቶ ከድር። የኢትዮጵያ ምክትል ጠቅላይ አቃቤ ሕግ ፍቃዱ ጸጋ በበኩላቸው ምስክሮች ከመጋረጃ ጀርባ እንዲመሰክሩ የተፈለገበትን ምክንያት ማምሻውን ከእስክንድር ፍሬው ጋር ባደረጉት ቃለ ምልልስ አብራርቷል።
አዋጅ ቁጥር 6/1993 በሚፈቅደው መሰረት ጠቅላይ አቃቤ ሕግ የምስክሮችን የስጋት ሁኔታ ዳሰሳ በመስራት ጥበቃ ያደርጋል። አዋጁን ተጠቅመን ለምስክሮቻችን ጥበቃ አድርገናል። ጥበቃውንም ለፍርድ ቤቱ እንድናሳውቅ ነው የሚጠይቀው አዋጁ። ያንኑ አድርገናል። ፍርድ ቤቱ አከራክሮ አልተቀበለውም።
ጥበቃ አድርገናል ማለት እሱን ለአድማጮች ግልጽ ለማድረግ
ጥበቃ አድርገናል ማለት ምስክሮቻችን በዚህ ችሎት ቢታዩና ከመጋረጃ ጀርባ ቢታዩ ምስክሮችን ዘርዝረን የኔን ምስክር በዚህ ችሎት የኔን ምስክር ደግሞ ከመጋረጃ ጀርባ ሆኖ እንዲመሰክሩልን ያለባቸው ስጋት አይተን ወስነናል ብለን ህጉን ጠቅሰን ጽፈን ለፍርድ ቤቱ አሳውቀናል። እና ስለዚህ በዛ መሰረት ያሳወቅነው ለፍርድ ቤቱ፣ ፍርድ ቤቱ አልተቀበለውም የእኛን አቤቱታ። አቤታችንን ካልተቀበለው ደግሞ አው ቀጥሎ ስልጣን ላለው ፍርድ ቤት ማቅረብ ይገባል። ለጠቅላይ ፍርድ ቤት ጥያቄውን አቅርበናል። ባይ ዘ ወይ ይሄ በመጀመሪያ መዝገባችን አይደለም። አንድም ክርክራችን የነበረው ከፍተኛ ፍርድ ቤት ደረጃ ዳኞች ሊለያዩ ይችላል፣ ችሎት ሊለያዩ ይችላል። ተገማች የሆነ ተመሳሳይ የሆነ ውሳኔ ነው መሰጠት ያለበት። ነጌታቸው አሰፋ በተከሰሱበት መዝገብ ተመሳሳይ ውሳኔ ወስነን ፍርድ ቤቱ ህገ መንግስት ትርጉም ያስፈልጋል ተብሎ ህገ መንግስት ትርጉም ተልኮ የተጻፈ ህገ መንግስት ትርጉም እንደሌለ ህገ መንግስታዊ ትርጉም መያዝ ያስፈልግም ለምስክሩ ጥበቃ ማድረግ አዋጁ መፍቀዱ ህገ መንግስታዊ ተብሎ የተወሰነና በዛ መሰረት እየተገደበት ያለ ነው። ይሄ መዝገብ የተለየ የሚያደርገው የለም። በህግ ፊት ሰዎች እኩል ናቸው፣ ጉዳዮች በተመሳሳይ ሁኔታ መፈታት አለባቸው የሚል አቋም ስላለ ይህንኑ ይግባኝ ለጠቅላይ ተቀብለናል።
አቶ ፈቃዱ ይግባኙ ምን ደረጃ ላይ ይገኛል? አሁን
ይግባኝ ዛሬ የነበረ ቀጠሮ መጥሪያ አልደረሰንም በሚል አልቀረቡም። እኛ መጥሪያ ለማረቤት አስፈርመን ሰጥተናል።
አልቀረቡም ሲሉ እነማንን ማለት ነው?
የእነ ጀዋር መዝገብ ላይ ተከሳሾች ለይግባኝ ክርክር እንዳልቀረቡ ነው መረጃ የሰጡኝ አካባቢዎች። አይ ቲንክ ጠበቆቹ ቀርበዋል ይመስለኛል፣ በችሎት ሰምቶ ስለነበረ ትላንትና። ተከሳሾች ግን አልቀረቡም የሚል መረጃ ነው የተነገረኝ።
ይግባኝ ያላችሁበት ፍርድ ቤትም ውሳኔ ከሰማችሁ በኋላ ከዛም የመቀጠል ነው እቅዳችሁ? ከፍ ወዳለም ደረጃ መሄድ?
ያው እኛ ህግ እንዲፈጸም መስራት ኃላፊነት አለብን። አቃቤ ህግ አንዱ ትልቁ ስራው ህጎች በዜጎች ላይ በኩል ሁኔታ መፈጸም አለበት። ህጉ የወጣበት አላማ አለው። ስለዚህ በሁለት ኢንትረስቶች አሉ። በምስክር ጥበቃ ላይ ተከሳሽ ማስረጃውን አይቶ የመከራከር አንድ ኢንትረስት አለ። ሁለተኛ ምስክሮች ደግሞ በምስክርነታቸው ምክንያት በህይወታቸው በቤተሰቦቻቸውም ጭምር ማለት ነው በአካላቸው በንብረታቸው ጉዳት እንዳይደርስ ደግሞ መጠበቅ አለብን። ይሄ ኢትዮጵያ ውስጥ ያለ ብቻ ብቻ ሳይሆን አነበከፍ ለማድ ያለው ረጅም ጊዜ ተሰራበት በጣም ባደጉትና በዘለቀም ተገራት ደግሞ የምስክር ጥበቃው እስከ ፕላስቲክ ሰርጀሪ ሚደር ሰውችን ምትቀይርበት ነው። ይሄ የዚህ ሀገር ነባራዊ ሁኔታ ብቻ አይደለም፣ ህጉ ለነዚህ ሰዎች ወጣ አይደለም 2003 ዓመተ ምህረት ይወጣ ተግባራዊ ሲሆን የነበረ ነው። ስለዚህ እንዳቃቢ ህግ ሀገር ያወጣችሁን ህግ የማስፈጸም ኃላፊነት አለብን ብለን ነው የምናስበው። እንዲፈጸምም የመግፋት ፍርድ ቤቶችም ላይ ተቀባይነት ትርጉም እንዲስተካከል ማድረግ ኃላፊነት ስላለብን የፍትህ ስርዓቱ የሚፈቅደው ደረጃ ድረስ መሄድ ይፈልጋል ካልታረመ ማለት ነው። ስለዚህ የሚቀጥለው ደረጃ ላይ ይታረማል የሚል ተስፋ ይዘን ሄድና እዛ ደረጃ ላይ ምን ይሆናል ያው ከወሰኑ በኋላ የሚሆን ነው የሚሆነው ማለት ነው።
የፌደራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት እነ ጀዋር መሐመድ በአቃቤ ህግ የተጠየቀው ይግባኝ ላይ ከሳሽና ተከሳሾች ክርክር እንዲያደርጉ ለሚያዝያ 15 2013 ምረት ቀጠሮ ሰጥቷል። እና አቶ ጀዋር መሐመድ የአርቲስት አጫሉ ሁንዴሳ ግድያን ተከትሎ በኦሮሚያ ክልል በተከሰተው ሁከትና ብጥብጥ ተጠርጥረው የታሰሩት ከ9 ወራት በፊት ነው። ለአሜሪካ ድምጽ ሃይዳምጦ ከአዲስ አበባ።